ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 24 2010 ዓመተ ምህረት ፕሮግራሙን ጀመረ። የአስቸኳይ ጊዜ አዋጁና የኢትዮጵያ ፖለቲካ እሰጥ አገባ ይዘናል።
የአስቸኳይ ጊዜ አዋጁ ከመጽደቁም በላይ የጸደቀበት ሁኔታ ካለፈው ጊዜ በተሻለ የሚሰሩበትና ሲሪየስሊ የሚወስዱት ጊዜውን የሚጠቀሙበት አርጌ ነው እንዳስብ ያደረግ።
እኔ በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም፣ ምክንያቱም 100% በገዢው ፓርቲና አጋሮቹ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ እንደትም የዋህነት ነው። አስቸኳይ ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አዝሎ ነው የሚታየ።
ተከራካሪዎቹ የሆርን አፌርስ የኢንተርኔት አምድ አዘጋጁ ዳንኤል ብራኔ ከአዲስ አበባ እና የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋው አሽኔ ከኦስተን ቴክሳስ ናቸው። አብራችሁን ቆዩ። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኦሮሚያ ክልል በቀለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ አንዳንድ ከተሞች ውስጥ በዛሬው ዕለት በመከላከያ ፖሊስ በተወሰደ እርምጃ የሰው ሕይወት መጥፋቱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ጉደር ውስጥ አባትና ልጅ በጥይት መመታታቸውንና የአባትየው ሕይወት ማለፉን ጎረቤት ነኝ ያሉ ነዋሪ ገልጸውልናል። በአምቦም የሰው ሕይወት ጠፍቷል ተብሏል። በጊምቢ 3 ሰዎች በከባድ ሁኔታ መቁሰላቸውን ነዋሪዎች ተናግረዋል። በተጨማሪም በነቀምት፣ በነጆ፣ በመንዲና አቅራቢያው ባሉ ከተሞች ውስጥ ውጥረት መስፈኑን ነዋሪዎች ገልጸዋል። የዞን ኃላፊዎች የክልሉን መንግሥትና የፌዴራል መንግሥቱን ምላሽ ለማግኘት ከፍተኛ ጥረት አድርገን ነበር፣ ስልካቸው ስለማይነሳ አልተሳካልንም። የጸጥታ ኃይሎች አስፈላጊ ያሉትን እርምጃ እንዲወስዱ በአስቸኳይ ጊዜ ኮማንድ ፖስቱ መታዘዛቸው ይታወሳል። አድማጮች፣ የዚህን ዝርዝር ከዜናዎቹ በኋላ እናቀርባለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በመጪው ሳምንት ወደ አፍሪካ የሚያደርጉት ጉዞ በከፍተኛ ደረጃ የሚጠበቅ ሆኗል። አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን በገለጹት መሠረት የሬክስ ቲለርሰን የአፍሪካ ጉብኝት በምጣኔ ሀብትና ንግድ ልማት ላይ ብቻ የሚያተኩር አይሆንም። ጉብኝታቸው ጠንካራ የዴሞክራሲ ተቋማት ከመገንባት ከመልካም አስተዳደርና ከሰብአዊ መብቶች መከበር ጋር በተያያዘ ጭምር እንደሚሆን ባለሥልጣኑ ትላንት ለጋዜጠኞች አስረድተዋል። ቲለርሰን ከፊታችን ማክሰኞ ጀምሮ በቻድ፣ በጅቡቲ፣ በኢትዮጵያ፣ በኬንያና በናይጄሪያ በሚያደርጉት ጉብኝታቸው ወቅት ከሀገሪቱ መሪዎች ጋር ተገናኝተው ይነጋገራሉ። በዚህ ወቅትም በኢትዮጵያ፣ በኬንያና በሌሎች የአፍሪካ ሀገሮች ሐቀኛና ሁሉን አሳታፊ የፖለቲካ ሂደት አስፈላጊ መሆኑን ዋሽንግተን እንደምታምንበት ያስረዳሉ ተብሏል። ይህም የተቋማት ግንባታን፣ የሥልጣን በሰላማዊ መንገድ ሽግግርን እንዲሁም የመንግሥትን ተጠያቂነት ያጠቃልላሉ ሲሉ ባለሥልጣኑ አክለዋል። በኢትዮጵያ ስፋት ያለው ጸረ መንግሥት ተቃውሞ ላለፉት 2 ዓመታት እየተካሄደ ባለበት ሰዓት የአስቸኳይ ጊዜ አዋጅ ተደንግጓል። በኬንያም ሁሉን አሳታፊ የፖለቲካ ለውጥ እንዲደረግ የሚቀርበው ጥሪ እያደገ መምጣቱ ይታወቃል። በሶማሊያ መካከለኛው የሸበሌ ግዛት ትላንት የአልሻባብ ነውጠኞች ጥቃት አድርሰው በትንሹ 5 የአፍሪካ ሕብረት ወታደሮች መገደላቸውን የጸጥታ ምንጮች ለቪኦኤ የሶማሊኛው ቋንቋ አገልግሎት ገልጸዋል። ነውጠኛው ቡድን በተጨማሪ የአጥፍቶ መጥፋት የቦምብና ሌሎች ጥቃቶችን በታችኛው ሸበሌ አንድ ወታደራዊ ጦር ሰፈር አቅራቢያ ደርሶ 5 የሶማሊያ መንግሥት ወታደሮችን መግደሉ ይጠረጠራል። የታችኛው ሸበሌ ከዋና ከተማ ሞቃዲሾ ደቡብ ምዕራብ 30 ኪሎ ሜትር ርቀት ላይ ይገኛል። የደፈጣ ውጊያው ዓላማ ቁሳቁሶችን ጭኖ ወደ በአልአድ ከተማ ያመራ የነበረውን ኮንቮይ ያጀቡ የቡሩንዲ ወታደሮችን መሆኑ ተዘግቧል። በዚህኛው ጥቃት በትንሹ 5 የቡሩንዲ ወታደሮች ተገድለው ሌሎች በርካቶች መቁሰላቸውን ስማቸው እንዳይገለጽ የጠየቁ የሶማሊያ ወታደራዊ ምንጭ ለቪኦኤ ተናግረዋል። አልሻባብ ኃላፊነቱን ወስዷል። የገደልኩት ከ20 በላይ የአፍሪካ ህብረት ወታደሮችን ነው ሲል መንግስት የተጋነነ ያለውን መግለጫ አውጥቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ወደ ሀገር በሚገቡ የብረታ ብረት ምርቶች ላይ 25%፣ በአሉሚኒየም ላይ 10% ቀረጥ ለመጨመር ባላቸው እቅድ የሚገፉ ከሆነ በዓለም አቀፍ ንግድ ላይ ከባድ ጉዳት ያደርሳል ስትል ቻይና አስጠንቅቃለች። በቻይና የንግድ ሚኒስቴር አማካሪው ዋንግ ሁጁን ሲናገሩ ይህ የትራምፕ ታሪፍ የዓለምን የንግድ ድርጅት አሰራር በእጅጉ ይጎዳል፣ በዓለም አቀፉ የንግድ ስርዓት ላይ ከባድ አንድምታ ይኖረዋል ብለዋል። ይህ በእንዲህ እንዳለ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶም የትራምፕ ታሪፍ እቅድ ፈጽሞ ተቀባይነት የለውም ሲሉ ውድቅ አድርገውታል። የአውሮፓ ህብረትም ተቃውሞውን አሰምቷል። ዜናው አበቃ። አሁን አድማጮች ወደ ዕለቱ አብይ ዘገባ እናልፋለን። በኦሮሚያ ክልል በቀለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ አንዳንድ ከተሞች ውስጥ በዛሬው ዕለት በመከላከያ ፖሊስ በተወሰደ እርምጃ የሰው ሕይወት መጥፋቱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ጉደር ውስጥ አባትና ልጅ በጥይት መመታታቸውንና የአባትየው ሕይወት ማለፉን ጎረቤት ነኝ ያሉ ነዋሪ ገልጸውልናል። በአምቦም የሰው ሕይወት ጠፍቷል ተብሏል። በጊምቢ 3 ሰዎች በከባድ ሁኔታ መቁሰላቸውን ነዋሪዎች ተናግረዋል። በተጨማሪም በነቀምት፣ በነጆ፣ በመንዲና በአቅራቢያው ባሉ ከተሞች ውስጥ ውጥረት መስፈኑን ነዋሪዎች ገልጸዋል። የዞን ኃላፊዎች የክልሉን መንግሥትና የፌዴራል መንግሥቱን ምላሽ ለማግኘት ከፍተኛ ጥረት አድርገን ነበር፣ ስልካቸው ስለማይነሳ አልተሳካልንም። ጽዮን ግርማ ዝርዝሩን ይዛለች።
የዛሬውን በኦሮሚያ ክልል ያለውን ሁኔታ ለማጣራት በዛ ወዳሉ የተለያዩ ነዋሪዎች ስልክ ደውለን ነበር። ያገኘነው አጠቃላይ መረጃ እንደሚያመለክተው በትላንትናው ዕለት የአስቸኳይ ጊዜ አዋጁ መጽደቁ ከተነገረ በኋላ ወጣቶች መንገድ በድንጋይ ሲዘጉና አስቸኳይ ጊዜ አዋጁ መጽደቁን ሲቃወሙ እንደነበረ ነው። በዛሬው ዕለት ደግሞ የመከላከያ ሰራዊት አባላት የተዘጉ መንገዶች ወዳሉበት አካባቢ በመሄድ መንገድ የዘጉትን ድንጋዮች ለማስነሳት በሚል ወጣቶችና የአካባቢው ሰዎችን ሲያስገድዱ ነበር ብለዋል። በዚህ መካከለም ግጭት ተፈጥሯል ብለውናል። በጉደርና በአምቦ ደግሞ ሰዎች መገደላቸውን የሟቾቹ የቅርብ ቤተሰብ ነን ያሉ ለአሜሪካ ድምጽ ተናግረዋል። በጉደር ከተማ ስማቸውን መግለጽ ያልፈለጉ አንድ ነዋሪ ጎረቤታቸው እንደተገደሉባቸው ይናገራሉ።
ከጉደር 2 ኪሎ ሜትር ርቀው የምትገኘው መከላከያ መገንጠያ ላይ ነው ያለው። ጠዋት 1 ሰዓት አካባቢ ነው የመከላከያ ሰራዊት ከዛ ሆመቾ የሚባል የጽሁፍ ፋብሪካ አለ ከዛ የወጡ ነበሩ። ማታ እንደ ትላንትና ማታ 1 ሰዓት ጀምሮ ነው መስመሩን በሙሉ የተቆጣጠሩት። ከዛ ጠዋት 1 ሰዓት ላይ የሰው ግቢ ሰብረው ገቡ። አባትና ልጅ ነበሩ። ቤተሰብ ቤት ውስጥ ቁጭ ብሎ አባትየው ከተኛበት የተነሳው ልጁም ቤት ውስጥ ነበሩ። እዛ ገብተው አባታቸውን ሲመቱ ነው ልጁ እዛ ተደርቦ ሲመጣ ልጁን እዛው ላይ ነው የመቱት። አባትየውን ዛሬ ቀብረናል። ልጁ ደግሞ አምቦ ሆስፒታል ሪፈር ተብሎ ነበረ። እዛም ማከም ስላልተቻለ ወደ አዲስ አበባ ሪፈር ያልተው።
ልጃቸው በምን ሁኔታ ላይ ይገኛል አሁን?
የልጁ ህይወት አላለፈም፣ ግን በጣም ተጎድቷል። ጭንቅላቱ ላይም ተመቷል። እጁ ላይ ክንዱ ላይ በጣም ባድ የተመታው ሆዱ ላይም ተመቷል። ይተርፋል ብለን አንጠብቅም፣ ግን እስካሁን ህይወቱ አላለፈች።
ማን ይባላሉ አባትና ልጅ ስማቸው?
አባትየው ድጋፌ ዳንደና ይባላል። የአስር ልጆች አባት ነው። 8 ሴቶችና 2 ወንድ ልጆች ነው ያሏቸው እና ወደ 65 ዓመት አካባቢ አዛውንት ናቸው።
ወታደሮቹ ወደ መኖሪያ ቤታቸው የመጡበት መንስኤ ይታወቃል?
መንስኤው እሳቸውን ጎትተው ንውጡና ድንጋይ ልቀሙ ከመንገድ ሲሉ ነው። ሽማግሌውን ደግሞ በሽተኛ ማጭ ነው በሽተኛ ነው ሲሉ እሳቸውን ሲደበድቡ ነው ልጁ መጥቶ ባፌናቱም ሲብሎ መር ሲገባ ሁለቱንም በጥይት የመጥቷል።
መኖሪያ ቤታቸው አካባቢ መንገድ የዘጋ ድንጋይ ነበር?
በሰዓቱ እዛ አካባቢ በራፋቸው አካባቢ ምንም አልነበረም። ከዛ ራቅ ብሎ ድልድዮች ነበሩ። ድልድዮች አካባቢ ነው የተዘጋው እንጂ በራፋቸው ላይ ምንም የተዘጋ ድንጋይ የለም።
ልጅየው ማን ይባላል ስሙ?
ተረፈ ነው። ተረፈ ተሩ ወይም ተረፈ ዲያና ነው።
አባትየውን ቀብረናቸዋል ብለውኛል እና ዛሬ ህይወታቸው አልፎ ዛሬ ነው የቀበሯቸዋቸው?
አባትየውን አቀብረናል። 10 ሰዓት ነው የተቀበሩት። የተመቱት በጣም ከባድ በጭንቅላታቸው ነው። 2 ቦታ የተከፈለው እና ስናይፐር ነው የመታቸው። ስለዚህ አሁን ካደረ ምናልባት በጣም ደም እየፈሰሳቸው ስለነበረ ነፍሳቸው ወዲያው ነው የወጣው እና በአሳደር የሚጥሯል ነበረ ብሎ ነው ህዝቡ ወዲያው ወደ ገብርኤል ቤተክርስቲያን ነው ውስጥ የሚቀበሩ ናቸው።
እዛ አካባቢ ላይ ሌላ የተጎዳ ሰው አለ?
በአካባቢ ላይ የተጎዳ ሰው አሁን እኛ አካባቢ የለም። ሁለቱ ናቸው ጠዋት በግቢያቸው ውስጥ አጥር ግቢያቸው ውስጥ ሁለቱ ከተመሰቱ ውጭ ሌላ ሰው የለም። ግን የሚያሳዝንሽ ነገር አሁን ህዝብ ወጥቶ ሽማግሌውን ለመቅበር በወጡበት በኦራል ተጭነው ሲሄዱ በእጃቸው የሚያሳዩት ምልክት ራሱ ህዝቡን ለጩኸትና ለርብሻ የማነሳሳት ምልክት ነበር የሚታዩና በእጃቸው በጣታቸው የተለያዩ ምልክቶችን እያሳዩ ህዝቡን አናደው ወደ ሌላ ሰው ግድያ እንዲነሳ ነበር ሲያደርጉ የነበሩ። በኦራል ሙሉ ተጭነው የፋብሪካውም እዚያ አካባቢ ስለነበረ ያ ተጭኖ ነው ከዚያ እየወጡ የነበሩበት ሰዓት ነው። እኛም ልጆችን አረጋግተን ህዝብም በቃ ምንም አይደለም ብለን ችለን አለፍ ናቸው እንጂ ወደ ሌላ ግጭት እንዲነሳ ነበር እንቅስቃሴ ሲያደርጉ የነበሩት እና ህዝቡ ታክሶ ነው ይህንን ሁሉ ያለፈው። ምን ለማን አቤት እንደሚባል አይታወቅም። ከማልቀስ ውጭ ምን ማድረግ ይቻላል? ወደ እግዚአብሔር ብቻ እየጮኸ ነው ህዝቡ፣ ወደ እግዚአብሔር እየጮኸ ነው።
እኚህ ግለሰብ እንደሚሉት ሀገሪቱ እየተረጋጋች ነበር፣ አሁን በድጋሚ የተቀሰቀሰው በኮማንድ ፖስቱ በመታዘዙ ነው ይላሉ።
ሀገሪቷ ሰላም ነው፣ ምንም ችግር አልነበረም። እኛ ችግር ካለን የሀገር ሽማግሌም ወጣቱም በአሁኑ ሰዓት እርስ በርስ እየተመካከረ እየተማማረ ነው። በዚህ መካከል ምንም በፍሻ ምንም ችግር በሌለበት ሀገር ላይ ኮማንድ ፖስት ታዙ አሁን በወታደር አገዛዝ ስር ሆነ ይሁን ንጹሐን ሰዎች ሽማግሌዎች ህጻናት እየሞቱብን ስለሆነ ምንም ችግር አልነበረም። ሀገሪቷ ከአዲስ አበባ እስከኛ መስመር እስከ ወለጋ ባለው መስመር ላይ ሁሉም ሰላም ነበር እና ሰላምን ለመበጥበጥ የሚፈልግ አካል ከመንግስት አካል አለ ብለን ነው የምናምነው። እና ይህንን እኛ ያልፈለግነው ነገር ነው ይሄ ኮማንድ፣ ህዝቡም አልፈለገ። አሁን ምንም አይነት ከአዲስ አበባ እስከ ወለጋ ብቻ ምንም መኪና የሚንቀሳቀስ የለም፣ የወታደር መኪና ካልሆነ በስተቀር ሱቆች በሙሉ ዝግ ናቸው። ምንም ሁሉም አገልግሎት የሚሰጣቸውን ነገሮች በሙሉ ዝግ ናቸው። እና ስለዚህ የባሰውን ሰላም የነበረውን ሰላማችን የባሰውን አጣን። በኮማንድ ፖስት ሰላማችን አጣን እንጂ ሰላም ያገኘንበት ነገር የለም። ሰላም ይመጣል ብሎ ነው ኮማንድ ፖስት የታዘዘው፣ ግን የባሰውን የነበረን ሰ
ሌላ ስማቸውን መግለጽ ያልፈለጉ የአምቦ ከተማ ነዋሪ በአምቦ ከተማም በተመሳሳይ ግጭት ነበር ይላሉ።
እዛ ትናንት መንገዶች ምናምን ሁሉም ነገር ሰው ስለተበጣም ስለተናደ በጣም ኃይለኛ ተቃውሞ ነበር። በስከዙ የተነሳ ማታ ላይ አጋዚ የተባሉ ከሆምቹ እና ከአዲስ አበባ በስምንት ወራል ገብቶ ከተማ ውስጥ አሁን እንዳለ ህዝቡን እየረበሹ ነው። የሰው ህይወትን ማጠፉት ሰው አይቀርም ይደበድባሉ።
አንተ ወጥተህ አይተሃል? ደጅ
አይቼዋለሁ። እኔ ጓደኛዎች አሁን ዛሬ የተመታው አሁን ጓደኛዬ ነው። አንድ ቲም ውስጥ ነን፣ የሰፈር ልጅ ነው፣ ጎረቤት ነው። አብደታ ምትኩም እባላለሁ እና መንገድ ላይ ወጥቶ ነበር። ሁለቱ ነው ቁጭ ብሎ እያዩ እየቆሙ ቤታቸው ላይ ማለት ነው። በጥይት ነው አናቱ ላይ መጥቶ እሱ ውስጡ አልፎ ነው ሌላ ሰው ጓደኛውን የመታው ማለት ነው። እሱ አሁን ሆስፒታል ነው ያለው። አንዱ ጓደኛው ያኛው አብደታ ምትኩ የምባለው አሁን ሞቶ አሁን ኮንታክት ለን አሁን እኔ ወደ ቤት የገባው በገጠር ውስጥ አልቴ ማለት ነው። ከተማ ውስጥ ጭራሽ መሄድም አችም። መንገድ ላይ ከወጣሽ ድንጋይ ነው የሚያሰክሙ። እሱም ሽብል ስትለቅም አናትሽ ላይ ነው፣ በጀርባ ነው፣ በጫማ ነው፣ በተረከዛቸው ነው የሚመጡ።
በአምቦ ከተማ ሁለተኛ ነዋሪም አነጋግሬ ያለው እሱም ስሙን መግለጽ አልፈለገም።
አምቦ ዛሬ ስለ ፓርላማ ሪክሻ ነበረ። ስለ ፓርላማ ትናንትና ኮማንድ ፖስት ሰው ሚዲያ ሲሰማ እንዳለ መንገድ ዘጋ። ከዛ ማታ መከላከያ ገብቶ ከመንገድ አንድ ምናምን ድንጋይ ያነሳ። ከዛ ዛሬ ጠዋት ደግሞ ወጣቶች ወጡና በቃ ከመከላከያ ጋር ግጭት ነበረ። ከዛ ግጭቱ ተነሳ ማለት ነው።
ከዛ በኋላ ምን ሆነ? ግጭቱ ከተነሳ በኋላ
በቃ ቶክስ ነበረ፣ እንዳለ ቶክስ ነበረ። አበታ የሚባል እና ድርጅታ ጨመዳ በጥይት ሞቱ።
ማን የሚባሉ?
አብደታ ቃበታ እና ድርጅታ ጨመዳ። የኦሮሚያ ፖሊስ ደግሞ ድርጅታ ከመሬት ሳነሳ አባ የሚባል ፖሊስ አለ፣ እሱም በጥይት መጡ።
በግንቢ ከተማም የነበረው ሁኔታ በተመሳሳይ በወጣቶችና በመከላከያ ሰራዊት መካከል ፍጥጫ ነበር ያሉን ስማቸውን መግለጽ ያልፈለጉ የከተማው ነዋሪ ናቸው።
ግንቢ ግን ከትናንት ወዲህ በጣም ችግር ነበር እና ሰራዊት ከተማችን ገብቶ ንጹህ ዜጎችን በጣም እየጎዳ ነው። አሁን ዛሬ ሶስት ወጣት በጥይት ተመተዋል። ሶስት ደግሞ በዱላ ነው የደበደቡት እና ከፍተኛ ጉዳት ነው የደረሰባቸው። ሆስፒታል ነው ያሉት። ኦፕሬሽን ሊደረግ ነው በጥይት የተመቱት ወጣቶች።
ስማቸውን ያውቃሉ? ተመተዋል ያሏቸውን ወጣቶች
በጥይት የተመቱት ሶስቱ ሰዎች አንደኛው ገመቺ ዘውሉ፣ ሁለተኛ ቹባ ተረቀኝ፣ ማጆር ጀማል። በዱላ የተደበደቡት ደግሞ ገመቺስ ሙልጌታ፣ ታሪኩ አስገራ ኑረዲን ሺፋ ይባላሉ። ግንቢያ ዲቬንትስ ሆስፒታል ነው ያሉት።
መንስኤው ግን ምንድነው ለመነሻው?
ዛሬ ከተማውን ሙሉ ሰራዊት ወሮት ነበር። በዛ ምክንያት ወጣቶች ከሰራዊት ጋር እየተጋጨ ነበር። ሰራዊት ወጣቱን ያባረረ ነው አሳዶ እየመጣ ያለው።
ለምንድን ነው የሚያባረረው? ያ
ፖሊስም ደሞ አይ ከተማው አንድ ሶሶ ራሶ አብሮ እንዳይሄድ ያገደ ነው። ለዚህ ነው ህዝቡ ደሞ ለምንድን ነው የሚታባረሩን ብሎ ተማሮ ነው ከነሱ ጋር እየተጣላ።
መንገድ መዝጋት ድንጋይ በድንጋይ መንገዱን መዝጋት እና ድንጋዩን አንሱ የመባል ነገር ነበር።
እሱን ትናንት ነበር እሱ የተዘጋ። ትናንት ዘግቶት ነበር ወጣቶች። ዛሬ ደግሞ የኦሮሚያን ፖሊስ ያስነሱት ነበር አስገድዶ። በዛ ምክንያት ነው ህዝቡ የተማረረው።
አሁን ምን ይመስላል ግንቢ ከተማው?
በጣም አስቸጋሪ ሁኔታ ነው ያለው። በጣም ህዝቡን እያሳደዱ ነው። ህዝቡም ደግሞ እነሱን እያማረራቸው ነው በጣም።
በትላንትናው ምሽት ነዋሪዎች ለአፋን ኦሮሞ ዝግጅት ባልደረቦቻችን እንደተናገሩት በቄለም ወለጋ ዞን ሀዋ ገላን ወረዳ ሮብ ገበያ በተባለ ቦታ አንድ ወጣት ሲሞት አንድ ደግሞ ቆስሏል ብለዋል። በተጨማሪም በምዕራብ ወለጋ ዞን መነሱቡ ወረዳ መንዲ ከተማ መንገድ በዘጉ ወጣቶችና በመከላከያ ሰራዊት መካከል በተፈጠረ ፍጥጫ ተኩስ መከፈቱንና የ12 ዓመት ታዳጊ ህይወት መጥፋቱን ነዋሪዎች ተናግረዋል። ነዋሪዎች የሚነግሩን በኦሮሚያ ክልል የተለያዩ ከተሞች ውስጥ ውጥረቱ እንደቀጠለ መሆኑን ነው። ከመንግስት በኩል ሁኔታውን ለማጣራት ከፍተኛ ጥረት አድርገን ነበር። የዞኑ ኃላፊዎችና የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ስልክ ላይ እንደዚሁም የፌደራል የኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው አይነሳም። በሌላ በኩል ይህንን በተመለከተ ሀገር ውስጥ በሚገኙ የመንግስት ብዙሃን መገናኛም ሆነ የክልሉ ብዙሃን መገናኛ እንደዚሁም ደግሞ ከመንግስቱ ጋር ቅርበት ባላቸው የብዙሃን መገናኛ በኦሮሚያ ክልል ውስጥ ያለውን ሁኔታ በተመለከተ የተባለ አንድም ነገር የለም። በኢትዮጵያ ለስድስት ወር የሚቆየው ያስቸኳይ ጊዜ አዋጅ በትላንትናው ዕለት በህዝብ ተወካዮች ምክር ቤት መጽደቁና ይህን የሚያስፈጽመው ኮማንድ ፖስቱ የጸጥታ ኃይሎች አስፈላጊ ነው ያሏቸውን እርምጃዎች እንዲወስዱ ማዘዙ ይታወሳል። በሌላ በኩል ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች አዋጁን ተቃውመው መግለጫ ማውጣታቸውን መዘገባችንም ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ግርማ ለዘገባው። ለዕለቱ የያዝነው ቀዳሚ ዝግጅት ነበር። አሁን ወደ መደበኛው ቅንብሮቻችን እናልፋለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 24 2010 ዓ.ም ምሽት ፕሮግራም ነው። እምቦጭን ከጣና ሐይቅ ለማጥፋት ኢትዮጵያውያን በህብረት እንዲሰሩ እየቀረበ ያለው ጥያቄ እንደቀጠለ ነው።
የተበታተነ መልኩ ከሚሆን ሰብሰብ ባለ መልኩ እንዲሆን እንፈልጋለን። እየተመካከሩ እና ውጭ ያለውም ከሀገር ውስጡ ጋር እጅና ጓንት ሆነን ተናበን ብንሰራ ጣናን የማናድንበት ምንም ምክንያት የለም። እምቦጭን በቅርብ ቀን እንቆጣጠረዋለን።
ዶክተር በላይነህ አያሌው በአማራ ክልል የአካባቢ ጥበቃ ኃላፊ ናቸው። የሰማችኋቸው ከሌሎች ሁለት እንግዶች ጋር ይቀርባሉ። በዚህ ምሽት በስፋት ይዘናቸዋል። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ኢህአደግና የኢትዮጵያ ፖለቲካ ድኅረ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአስተዳደር ዘመን ክርክር ነው ተከታዩ ቅንብር። የሳምንቱን ዜናዎች ተንተርሶ በኢትዮጵያ የፖለቲካ ትኩሳት ዙሪያ ትኩረት በማድረግ የሚሰናዳው እሰጥ አገባ በአዲስ አበባና በዩናይትድ ስቴትስዋ ኦስትን በሁለት ጋዜጠኞች መካከል የተጀመረ ክርክር ነው ትናንት እውን በሆነ አዲስ ክስተት ላይ የሚያቆየን። ሲያነጋግር የሰነበተውን የአስቸኳይ ጊዜ አዋጅ ፓርላማው ማጽደቁን ትናንት አስታውቋል። ለመሆኑ ይህ ውሳኔ አገሪቱ ባለችበትም ሆነ በምትጓዝበት አቅጣጫ ላይ ምን አይነት አንድምታ ይኖረው ይሆን? የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋው አሽኔና የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ይከራከሩበታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንትናው ምሽት በከፊል ቀርቦ የነበረውን ክርክር ለምሽቱ አካቶ ቀርቧል። ወደ ክርክሩ እንዝለቅ።
ዳንኤል ብርሃኔ ከአዲስ አበባ፣ አርጋሽኔ ከዚህ ከዩናይትድ ስቴትስ ለሰጣ ገባ ዳግም ተመልሳችኋል። ትኩስ የዜና ርዕሶችን ተከታትሎ እጅ በእጅ የክርክር ሂደት የሚያስተናግደው ሰጣ ገባ ዛሬ ምናልባትም ከጥቂት ሰዓታት በፊት ወደ ተወሰነ ጉዳይ ይወስደናል። በቅርቡ የሚኒስትሮች ምክር ቤት ይፋ አድርጎት የነበረው ያስቸኳይ ጊዜ አዋጅ በአነስተኛ ድምጽ ብልጫ ዛሬ በፓርላማ መጽደቁ ነው የተነገረው። እስኪ ዜናውን ከሰማችሁበት እንደርደር። ከአዲስ አበባ ልጀምርና ዳንኤል፣ ይህ ያስቸኳይ ጊዜ አዋጅ አሁን ባለው ሁኔታ ሲጸድቅ ምን አይነት አንድምታ አለው?
ያስቸኳይ ጊዜ አዋጁ ከመጽደቁም በላይ የጸደቀበት ሁኔታ ማለትም ባለፉት ሁለት ቀናት ከፓርላማ አባላት ጋር ውይይቶች ነበሩ። ስላሳጸሙ ውይይቶች አድርገዋል። በዚህ ጊዜ ምንድን ነው የሚሰራው የሚለውንም የአራቱ ፓርቲ ሊቀመንበሮች ተገኝተው ስለዚህ ከዛ አንጻር ዝም ብሎ ኖርማሊ አንድ እንደሚጸድቅ አስቸኳይ ጊዜ አዋጅ እንዳለፈው ጊዜም ሳይሆን ካለፈው ጊዜ በተሻለ የሚሰሩበትና ሲሪየስሊ የሚወስዱት ጊዜውን የሚጠቀሙበት አርጌ ነው እንዳስብ ያደረግኝና ዞሮ ዞሮ የተሻለ ነገር ሊኖር ይችላል፣ ነገሮች ሊስተካከሉ ይችላሉ፣ መረጋጋት ሊመጣ ይችላል የሚል ተስፋ ፈጥሮብኛል።
አርጋው ዳንኤል ተስፋ አሳድሮብኛል፣ የመረጋጋትና የተሻለ ሁኔታ ይፈጠራል ነው የሚለው። አንተስ ምን አንድምታ አለው ትላለህ የውሳኔ ይህ ህግ?
እኔ በተቃራኒው ነው ያሳደረብኝ ስሜት። የአስቸኳይ ጊዜ አዋጁ መጽደቅ የሚያስገርም ነገር ባይሆንም ምክንያቱም 100% በገዢው ፓርቲና አጋሩ በተያዘው ፓርላማ ውስጥ ይህ አዋጅ አይጸድቅም ብሎ መጠበቅ የዋህነት ነው። እንደውም የተወሰኑ ሰዎች ድምፅ በመንፈግና በመቃወም ተቃውሟቸውን ለማሰማት መሞከራቸው የተለየው ነገር እሱ ነው። ከዛ ባሻገር ግን የማይጠበቅ አልነበረም። አጠቃላይ ሀገሪቱ ካለችበት ችግር አንጻር ስመለከተው ግን የአስቸኳይ ጊዜ አዋጁ የበለጠ ፍርሃትን የሚያመጣ የበለጠ ስጋትንም አዝሎ ነው የሚታየኝ እና ለችግሩ መፍትሄም አይደለም እና በገዢው ፓርቲ በኩል እንዴት እንደታየ አላውቅም። በቀጣዮቹ ቀናትና ሳምንታት እንደገና ወደ አዲስ ዙር ቀውስ እንደምንገባ ከወዲሁ የሚጠቁም ይመስለኛል።
ሁለት እርስ በርሳቸው መተያየት የማይችሉ ሀሳቦች የተጋፈጥን ይመስላል። በአንድ በኩል ተስፋ አሳድሮብኛል ይላል ዳንኤል፣ ስጋት እንዳሳደረብህ ነው የገለጽከው አርጋውና። ዳንኤል እስኪ የአርጋውን ስጋት አሁን ካለው ሁኔታ ወደ ተሻለ አዝማሚያ የሚያመጣ ሳይሆን ይልቁንም ወደ ባሰ ሁኔታ ይወስድናል ነው ስጋቱ?
የአርጋውን ስጋቶች እጋራቸዋለሁ። በዋናነት የምጋራቸው ስጋቶች ሁለት ናቸው። አንደኛ የጸጥታ ኃይሉ በየቦታው የሚመደበው የጸጥታ ኃይል ኃይልን አላግባብ ሊጠቀም ይችላል፣ የሰዎችን መብት ሊጋፋ ይችላል። ይህ አንድ ስጋት ነው። ሁለተኛ ሌላ ማለት የመፍትሄው አካል ሳይሆን ይቀራል፣ ዝም ብሎ የባክን አስቸኳይ ጊዜ አዋጅ ሊሆን ይችላል የሚል እነዚህ ሁለት ስጋቶች ይጋራቸዋለሁ። እነዚህን ሁለት ስጋቶች ቅድም እንዳልኩት ትናንትናና ከትናንት ወዲያ በነበረው ውይይት ያው ዛሬም እንደገና ተወያይተዋል ኦፊሻሊ፣ ግን ትናንትና ከትናንት ወዲያ በፓርቲ ድርጅታዊ ስብሰባ ማድረግ እነዚህ ነገሮች አንስተው በዝርዝር ተወያይተውባቸዋል። ስለዚህ ከዛ አንጻር ኮማንድ ፖስቱም እነዚህ ነገሮች ታሳቢ አድርጎ ነው መንቀሳቀስ የሚችለው። ምክንያቱም የዛሬ 6 ወር ለፓርላማው ሲያቀርብ ተማሳይ ክርክር እንደሚገጥመው ያውቃል። ዝም ብሎ እንደ ከዚህ በፊቱ ብላንክ ቼክ ማለት ዝም ብሎ ነጻ መብት አይደለም የተሰጠው፣ ሰፋ ካለ ውይይትና ክርክር በኋላ ነው ማለት በደምብ ሲሪየስሊ ነው የተወሰዱት እነዚህ ነጥቦች። ዝም ብሎ ችላ ሊባሉ የሚችሉ አይደሉም። ስለዚህ እነዛ ሁለቱ ናቸው እነዛ ምጋራቸውን ስጋቶች፣ የጸጥታ ኃይሎ ይህን አቢዩዝ እንዳያደርገው አላግባብ እንዳይጠቀምበት፣ እንደዚሁም የአስቸኳይ ጊዜ አዋጁ የመፍትሄ አካል ሳይሆን እንዳይቀር፣ እንደዚሁም እንዳይባክን። እነዚህ ሁለቱ ስጋቶች ይቃልላሉ ወይም ደግሞ በተሻለ ሁኔታ ይያዛሉ ብዬ ተስፋ እንዲይዝ ያደረገኝ ያ ነው። ይሄ እንዳለ ሆኖ አንድ ሌላ ብዙ ጊዜ የሚነሳ ነገር ምንድን ያለው በዚህ የአስቸኳይ ጊዜ አዋጁ መሰረት ህግና ስርዓትን ለማስከበር የሚደረግን እንቅስቃሴ የሚቃወም ኃይል ይኖራል፣ ከዛ ከሚቃወም ኃይል ጋር በሚፈጠር ግጭት ምክንያት ቀውስ ይፈጠራል የሚል ስጋት አለ። ይሄ እንደዚህ አይነት ችግርን ያው ከወዲሁ ተጋፍጠህ ትፈታዋለህ እንጂ ዞሮ ዞሮ ለዛሬ 6 ወርም ለዛሬ አመትም ብታቆየው ምንድን ነው ፋይዳው? ሶ ያ ሌጂትሜት ያሳስባል። ሰዎች እንዲጎዱ አንፈልግም፣ አገሪቱ ውስጥ ትርምስ ባይፈጠር ምንም። ይሄ ሁላችን ፍላጎት ነው፣ እኔም አርጋም ሁላችን ሸር የምናደርገው ኮንሰርን አሳስበናል። ነገር ግን ምንድን ነው ማለት እኔ ሌላ አማራጭ አይታየኝም። ህግና ስርዓት እንዳይከበር የሚፈልግ ወይ ሌላ ትርምስ ፈጥራለሁ የሚል ያው ፌስቡክ ላይ የነበሩ ዛቻዎችን እያየናቸው ነው ያለ ነው። ኢቭን እገሌ የሚባለው ህዝብ አለቀለት የአስቸኳይ ጊዜ አዋጅ ከጠለቀ ብሎ ይዙቱም አይተናል።
እስኪ ከዛ በመለስ ያሉ ነጥቦች እናንሳ።
መንግስት ተጋፍጦት እንደሚሆን ይሆናል እንጂ
ዳንኤል ቅብብላችሁ እንዲኖር ነው። ሌሎች ድምጾችን እናመጣለን ተሰሚነት ያላቸው ግለሰቦች ብቻ ሳይሆን ተቋማትና የኢትዮጵያ አጋር አገሮች የሰጧቸውን ምላሾች ከመጽደቁም በፊት ያሳሰቡባቸውን እንመለከታለን። ከዚያ በፊት ግን ያርጋውን ድምጽ እናስቀድም። አርጋው ዳንኤል በተናገራቸው ላይ
አው እንግዲህ ይሄ የሰላም ማስከበርና ማረጋጋት የሚል ኮንቴክስት ሁልጊዜም በዛ ግባብ ውስጥ ከፍኖ የሚመጣ ነገር የመፍትሄው አካል አይደለም። ይህንን የአስቸኳይ ጊዜ አዋጅ ለውይይትን በማቅረብ ይሁን በማጽደቅ እያሳየን አንድ ነገር ቢኖር ለድርድር ወይንም ሌሎችን አሳታፊ ለሆነ መፍትሄ በሩ ዝግ ነው ነው መልሱ። ባጭሩ ሁለት ዘርፍ ያላቸው ችግሮች ገጥመውታል። አንደኛው በራሱ በፓርቲ ውስጥ የተፈጠሩ አለመግባባቶች እና ክፍፍሎች ሲሆኑ፣ ሌላኛው ደግሞ በሀገር አቀፍ ደረጃ የመገለልና የሀገሪቱ የዕለት ተዕለት ነገር ውስጥ አለመሳተፍ ችግር ወይም የሀገር ባለቤትነት ጥያቄ የሚያቀርቡ ሌሎች የፖለቲካ አካላት አሉ። ስለዚህ ከነዛ ጋር ተቀምጦ እንዲነጋገር የሚጠይቅ ነው እና ሁለቱንም በር ለመዝጋት የተሞከረው የጸጥታ እና የወታደራዊ እርምጃ በመውሰድ ነው። ይህ እግረ መንገዱንም የሚያሳየን ሀገሪቱን የበለጠ ጠንከር ባለ ማዕከላዊነትን መሰረት ባደረገ እና ወታደራዊ ሊባል በሚችል መንገድ ለመምራት ያለውን ፍላጎት ነው እና የሚቀጥለውንም መንገድ ያመላክተናል። ይሄ ሁሉ አደጋ ይታየኛል እኔ ከፊት ለፊት እየመጣ ነው። ነገ ረብሻ ይነሳል፣ ሰዎች ይገደላሉ፣ ሌሎች ነገሮች ይሆናሉ እና ወደ ጥሩ መንገድ እየሄድን አይደለም፣ ወደ ተሳሳተ መንገድ እየሄድን ነው። ድንገትም ነገ ከነገ ወዲያ ደግሞ ኢህአዴግ ተገዶ ይህንን ነገር ሊያነሳ ሁሉ ይችላል። ያን ጊዜ ደግሞ የበለጠ ሌላ ኪሳራ ነው የሚሆነው እና በእነዚህ በተለያዩ ዘርፎች ነው እኔ እየታየኝ ያለው እና ምንም አይነት በጎ ነገር ከውስጥ የሚታየኝ ነገር የለም።
መልካም ዳንኤል፣ ወደ አንተ ልመለስ። ቀደም ብዬ እንደጠቆምኩት የተለያዩ ክፍሎች ገና በወጣ ሰዓታት ውስጥ ድምጻቸውን እያሰምኑ ከመውጣቱም አስቀድሞ በተደጋጋሚ የተባሉ ነገሮች አሉ። የቅርቡን የኢትዮጵያን ትልቅ አጋር አገር ዩናይትድ ስቴትስን እንውሰድና ከፍተኛ እርዳታ የምትሰጠው አገር ያሳሰባት መሆኑን የዩናይትድ ስቴትስ ምክር ቤት የጊዜ ገደብ ሰጥቶ ሁኔታዎች የሚሻሻሉበትን የታሰሩ ሰዎችን በመልቀቅ የተጀመረው በእርግጥም የተሻለ የፖለቲካ አየር በአገሪቱ እንዲናኝ ለህዝብ ጥያቄ ሁነኛ እርምጃዎች እንዲወሰዱ የሚል ግፊት ሲያደርግ ቆይቶ ነበር። በትላንትና ዕለት ለኢትዮጵያ ፓርላማ ግልጽ ደብዳቤ ጻፈው አምነስቲ ኢንተርናሽናል አሳዛኝና ኃላፊነት የጎደለው ብሎታል ዛሬ የጸደቀውን ህግ። መግለጫው አክሎም የኢትዮጵያ ምክር ቤት አባላት የህዝቦችን ቅሬታዎች ከማዳመጥ ይልቅ መሰረታዊ መብቶችን መገደቡን መረጡ ነው ያለው። ከፍተኛ ትችትም ነው። በእርግጥም አስቸኳይ ጊዜ አዋጅ የዜጎችን ህገ መንግስታዊ መብት መግፈፍ ከመሆኑ አንጻር ያረጋጋል የሚለው ያለፈው የቀደመው አስቸኳይ ጊዜ አዋጅ የፈየደው ነገር ባልተመዘነበት ለምን ይፈለጋል?
እንደዚህ አድርገን ነው አሁን ምንድነው ለምሳሌ ከእንግሊዝና ከአውሮፓ ህብረት የነሱን ለምሳሌ መግለጫ ስናይ የተጀመሩት የሪፎርም የማሻሻል የፖለቲካ ማሻሻል ሂደቶች የሚቀለብስ ወይም የሚያቆም እንዳይሆን አፋጸሙን በጥንቃቄ ይደረግ የሚል አይነት ሐሳቦችን ያቀረቡት እኔ የሚስማማበት ኖርማል የሆነ ማለት ነው። የአሜሪካው ትንሽ ሎጂካልም አይደለም። ምክንያቱም ኤምባሳደሮችን ጠቅላይ ሚኒስትሩ ስልጣን መልቀቂያ ማስገባታቸው የተነገረበት ቀን የአሜሪካ ኤምባሲ የኤምባሲን ሰራተኞች ከአዲስ አበባ ውጭ እንዳትንቀሳቀሱ ሁሉ ብሎ ነው ማስጠንቀቂያ የላከው። እንደዚህ አይነት አሳሳቢ ጸጥታ ሁኔታ አለ ብሎ መልሶ ግን የሚቀጥለው ቀን የአስቸኳይ ጊዜ አዋጅ የምታወጅን መቃወም ብዙም አብሮ መሄድ አይደለም። ምንድነው ዞሮ ዞሮ የአሜሪካው ኤምባሲ መግለጫ እኔ ብዙም እንትንም አይደለም፣ ብዙም ስለሌላ ፖለቲካ አጀንዳም ያለው ነው ይመስለኝ። እንደ አጠቃላይ ግን ምንድን ነው ይህንን የሚቃወሙ ሰዎች ታሳቢ የሚያደርጉት በዚህ በአስቸኳይ ጊዜ አዋጅ ጊዜ ውስጥ ህገ መንግስታዊ የሆነ ተቃውሞ የማሰማት ሰልፍ የማድረግ ወዘተ መብቶችን መንግስት አያከብርም አይፈቅድም ከሚል መነሻ ነው።
በቅሬታ የቀረበ ነገር ማያያዝ ስላለብን ምክንያቱም ቀለል አድርገን እንዳንወስደው በግልጽ ደብዳቤያቸውም ቀርቧል። ባለፈው የአስቸኳይ ጊዜ አዋጅ ህገወጥ ግድያዎችን ጨምሮ የተለያዩ ከባድ የሰብአዊ መብት ጥሰቶች መፈጸማቸውን ዘግበናል ነው የሚለው የአምነስቲ ኢንተርናሽናል ቅሬታ። በቀደመው የተፈጸሙ በደሎች መኖራቸው ከታወቀ ዳግም መሰል ሁኔታ ሊጋብዝ የሚችል አንተም ራስህ ባመንከው ጭምር ለምን እንዳማራጭ ይወሰዳል? ለምን ሌሎች አማራጮች አይታዩም?
እንደዚህ ስጋቶች እኮ ፓርላማ ላይ ቀርበዋል። ማለት ዛሬው ውይይት ነው ሙሉ እንትናልኩትም ነገር ግን ሳንታና ከሳንቶ ጋር በነበረው ድሪታ ስብሰባ ላይ በሰፊው አንስተው እነዚህን ተዋይተውባቸው ረጅም ሰዓት ወስደው እና አብዛኞቹ የፓርላማ አባላት በተሰጣቸው መብትና ማረጋገጫዎች ረክተዋል። ዞሮ ዞሮ መጀመሪያ ያለፈው ጊዜ አስቸኳይ ጊዜ አዋጅ ላይ ምን አክል ጥፋቶች ተሰርተዋል ማን ጥፋቶች እንደሚሰሩ ገምታለሁ ምን ያህል ተሰርተዋል የሚለው ሚዛኑ የለኝም ነገር ግን ስህተት ተሰርተዋልና ስለዚህ እነዛ ስህተቶች አስተካክለህ ነው የምትቀጥለው እንጂ አንድ ጊዜ ስህተት ስለተሰራ ከዛ በኋላ ይሄ አንቀጽ ወይ ደግሞ ይሄ አሰራር ጭራሽን ይቀራል ማለት አይደለም ለምሳሌ ፖሊስ አንድ ቀን መጣሰና ከዛ በኋላ ገዛ ፖሊስ አይኖራትም ማለት አይደለም ስጋታቸው ተገቢ ነው ለስጋታቸው እነዚህ ስጋቶች ታሳቢ ያደረገ ይሁን ብለህ ይሄንን ነው ማስተካከያ ወይ ማሳሰቢያ የምትጨምርበት እንጂ ያስቸኳይ ጊዜ አዋጁን አስፈላጊ የሚያደርጉ ሌሎች ትላልቅ ችግሮች አሉ። ዝም ብለህ በስብሰባም በምንም ማፈታቸው የብሄር ግጭቶች አሉ፣ የሰዎች መፈናቀሎች አሉ፣ ብዙ ሰፋፊ ችግሮች አሉ። እነዚያን ችግሮች ለማስቆም አስቸኳይ ጊዜ አዋጁን ስታውጅ አላስፈላጊ ጥፋቶች እንዳይሰሩ ከዚህ የተሰሩ ጥፋቶችንም ከዚህ ያልተሰሩ ጥፋቶች አዲስ አይነት ጥፋቶችም እንዳይሰሩ ተገቢው ማሳሰቢያ ተሰጥቶበት ኢቭን አሁን ፓርላማም ሲወስን ድምጽ ታቀበውም ተቃውሞዎችም ነበሩ። ይሄ ለኮማንድ ፖስቱም ለመለከተው ህግ አስፈጻሚ አካልም ማስጠንቀቂያ ነው፣ ቢጫ አብራት ነው። ስለዚህ ይህን ታሳቢ አድርገን ተሻለ ይሰራል ብለን ተስፋ እናደርጋለን።
መልካም። የአስቸኳይ ጊዜ አዋጅ የማስተዳደሪያ ዘዴ ወይም ስርዓት ወደ መሆን መቀየሩን ነው ቅሬታ የቀረበው። የሚነሱም ቅሬታዎች የሰው ህይወት መጥፋትን የመሰሉ ናቸው፣ የሚስተካከል ወይም ቀላል ተደርጎ የሚወሰድ ስላልሆነ ነው። ነገር ግን አርጋው ዳንኤል እንደሰማኸው ተመክሮበታል፣ እነኚህ ሁኔታዎች ታይተዋል፣ ፓርላማው ተነጋግሮበታል፣ ይሄንን መሰል ሁኔታ እንዳይፈጠር የታሰበበት ይመስለኛል ነው ያለው።
የመጀመሪያው ነገር የዚህ አስቸኳይ ጊዜ አዋጁን አንድምታውን ወይም ይሄ ኢንተርፕሪቴሽኑን መመልከት እኮ በጣም ነገሩን ግልጽ ያደርገዋል። አስቸኳይ ጊዜ አዋጅ ማለት የጸጥታ ኃይሉ ማናቸውንም እርምጃ በሚወስድበት በዛ የአስቸኳይ ጊዜ አዋጁ በተደነገገበት ማዕቀፍ ውስጥ የሚወሰዱ ግድያዎችን፣ አፈናዎችን፣ ማናቸውንም የሰብአዊ መብት ጥሰቶችን የአይጠየቅነት ለህግ አካላቱ ሽፋን የሚሰጥም ነው። አውቶማቲክ ነው። አንድ ሰው በዛ ወቅት ቢገደል የአስቸኳይ ጊዜ አዋጁን በመጣስ ነው። ስለዚህ መቼም ወደፊትም ሊመጣ የሚችል የህግ ተጠያቂነትን መከላከል የፖለቲካ ኃይሉ ይህን ትዕዛዝ የሚሰጠውን አካል የመከላከል አንድ ዓላማ ያለው ህግ ነው። ስለዚህ እኔም ማየው ሰዎችን ለመግደል ወይም ሰዎችን ለማፈን የፈለገው አካል ራሱን ከተጠያቂነት ለማዳን ይህንን ህግ ጠረጴዛው ላይ ማስቀመጥ አለበት፣ ማጸደቅ አለበት። ይሄ ነው ሲደረግ የነበረው እና የዜጎችን የዕለት ተዕለት ኑሮ ደህንነት ለመጠበቅ ምናምን የሚለው እኔ አይመስለኝም። ምክንያቱም ያለ አስቸኳይ ጊዜ አዋጁ ሰዎች በተሻለ መረጋጋት ምንም እንኳን በሀገሪቱ አጠቃላይ የጸጥታና የአጠቃላይ የፖለቲካ ውጥረት ቢኖርም የዕለት ተዕለት ነገራቸው ሳይስተጓጎልም የተካሄደበት ጊዜ አለ። ይህንንም ችግር ደግሞ በተወሰነ መልኩ አሁን ባለው የጸጥታ ኃይል በመደበኛው የጸጥታ ኃይል ማስከበር ይቻላል፣ እነሱ ማስከበር አይቻልም ወይም የማይቻልበት ደረጃ ደርሷል ነው የሚቻልበት ደረጃ አለ። ለዚህ ደግሞ የፖለቲካ መፍትሄዎች መጠፍ አለባቸው። እነዛን የፖለቲካ መፍትሄዎችን ለውይይት ለርዕስ እንኳን አያነሱትም። የኢትዮጵያ መፍትሄ የኢትዮጵያን ችግር ጉዳይ ሁሉ የምፈታው ኢህአዴግና ኢህአዴግ ብቻ ነው ከዚህ በኋላ። ስለዚህ በዚህ መንገድ ተሄዶ የት ይደረሳል? ይሄ መንገድ ወደሚቀጥለው ሌላ ወደ አፋፍ ነው እየወሰደ ነው፣ ወደ ሌላኛው ጫፍ ነው እየወሰደ ነው ያለው እና እነዚህ የህግ አንቀጾች ምናምን ጉዳይ አይደለም፣ የጠቅላላ የአቅጣጫ ጉዳይ ነው። አቅጣጫ ነው። እኔ ከአስቸኳይ ጊዜ አዋጁ ላይ አንድ አንቀጽ ሁለት አንቀጽ አንስተን ብንከራከር ትርጉም ያለውም አይመስለኝ። አጠቃላይ ኢህአዴግ ይህን ችግር ሀገሪቱ የገባችበትን ችግር እንዴት መፍታት ፈለገ? ስለዚህ የሀይል እርምጃ መፍትሄ አይደለም፣ የፖለቲካ መፍትሄ ነው የሚያስፈልገው። እስረኞችን መፍታት የፖለቲካ መፍትሄ አንድ አካል ነው፣ አዎ የመጀመሪያው። ግን ደግሞ ገና ያልተነኩ ብዙ እርምጃዎች አሉ። እነዛን እርምጃዎች ፓርቲ ወስዳለሁ ብሏል፣ አድቨርስ ሶስቷቸዋል። ምን ምን እንደሆኑ ገና አላወቅም። እነሱንም ማየት አለብን። ቀርበው ሀገሪቱ ውስጥ ህዝቡ በይፋ እየገለጸ ያለው ቅሬታ አለ። በይፋ የሚፈልገውን ነገር ተናግሯል። ህዝቡ የሚፈልገው ለውጥ ነው። ህዝቡ የሚፈልገው ይወክለኛል፣ የኔ ነው የሚለው የፖለቲካ አስተዳደር እንዲኖር ነው። ኢህአዴግ እስከ ዛሬ 27 ዓመት ያህል ቆይቷል። በዚህ ጊዜ ውስጥ የህዝቡን ይሁንታ ያገኘባቸው ዘመናት ነበሩ። አሁን ግን የህዝብ ይሁንታ የለውም። ስለዚህ በሩን ክፍት አድርጎ ለሀገሪቱ ለራሱ ለድርጅቱም ክብር በሚመጥን መንገድ ይህንን መንገድ ማመቻቸት አለበት ባይ ነው።
መልካም። የዕለቱን ምናልባትም የሰዓቱን ማለት ይቻላል ትኩስ ዜና ተከትሎ በአነጋጋሪው የአስቸኳይ ጊዜ አዋጅ መጽደቅ ዙሪያ ነው ክርክራችሁን ያደረጋችሁት። 6 ወር የሚዘልቅ አስቸኳይ ጊዜ አዋጅ ተደንግጓል። ገንቢ ክርክራችሁ አሳሳቢ የሆኑ ነገሮች በተሻለ ብርሃን እንዲታዩ የማድረጉ ንግግር ይቀጥላል ብዬ አስባለሁ። ለሁሉም እንግዶቼ አርጋው አሽኔ ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ ሁለታችሁንም አመሰግናለሁ። የጋዜጠኝነት ሙያ ከሚጠይቀው ባሻገር በዜግነትም ጭምር በተለየ ፍላጎት ተሳትፏችሁ እንደሚቀጥል ሰው አድርጋለሁ። መልካም ቀን።
እናመሰግናለን።
እናመሰግናለን።
ታንክ ዩ አሉላ። ዳንኤል መልካም ምሽት።
እኔም አሉላን አርጋውና ዳንኤልን ላመስግንና ወደ ተከታዩ ቅንብራችንን ሸጋገር። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ ተከታዩ ቅንብር እንለፍ። የጣናን ሐይቅ ከእምቦጭ አረም ለመታደግ በውጪ ያለው ኢትዮጵያዊ ምን እያደረገ ነው? በዚህ ጉዳይ ላይ ከዚህ በፊት በተለያዩ አጋጣሚዎች ዝግጅቶችን አቅርበናል። ችግሩስ ካለ ድረስ እንዲህ አልፎ አልፎ ማቅረባችንን እንቀጥላለን። አዲሱ አበበ ለዛሬ 3 እንግዶችን አወያይቷል። ከኦታዋ ካናዳ አቶ ሰማነው ታምራት፣ ከኢትዮጵያ የአማራ ክልል የአካባቢ ጥበቃ ኃላፊ ዶክተር በላይነ ሃያሌውና ከዋሽንግተን ዲሲ በዩናይትድ ስቴትስ የአካባቢ ጥበቃ መስሪያ ቤት ለ25 ዓመታት የሰሩት ዶክተር ንጉሴ ነጋ ናቸው። ዶክተር ንጉሴ ከፍተኛ የፖሊሲ አማካሪ ሆነውም አገልግለዋል። ወደ ውይይቱ ልሰዳችሁ።
አመሰግናለሁ ሶስታችሁንም እንግዶችንም። እንዲሁ በነገራችን ላይ ይህን ውይይት ካካሄድን ቆየት ብለናልና አዳዲስ ሁኔታዎች ቢኖሩና በዚህ በቀጣዩ በዛሬው ውይይት ባይካተቱ አድማጮቻችን ያን ከግንዛቤ እንዲያስገቡልን ጠይቃለሁ። በዚህ ውይይት በተለይ ዶክተር ንጉሴ ነጋ እንዲሳተፉ ያደረኩት ባለፈው ጊዜ ከካናዳው ግብረኃይል አባላት ጋር ያደረግነውን ውይይት አድመጣው እንቦጭን ለማጥፋት ማሽን ብቻውን አይጠቅምም፣ ችግሩ ከፍተኛ ስለሆነ በቅድሚያ ብዙ ሊሟሉ የሚገባቸው ነገሮች አሉ በማለት በውይይት መካፈል እንደሚፈልጉም ስለደወሉልኝ ነው። አሁን ግን አቶ ሰማነውን ላስቀድምና ያለፈው ወር የገንዘብ አስተዋጽኦ ፕሮግራማችሁ እንዴት ተካሄደላችሁ? ምን ውጤት ተገኘ? እንቦጭን ከጣና ሐይቅ ለማጥፋት የያዛችሁትን ጥረትስ ምን ያህል ያግዛል?
ወደ 300 የሚሆን ህዝብ ተገኝቶ ነበር። ከ20,000 ካናዲያን ዶላር በላይ ነው ያገኘነው። በጣና ላይ የተደቀነውን ችግር ጥልቀትና ስፋት ለመቋቋም ያሉትን ፈተናዎች ዲያስፖራው እንዲያውቅና ግንዛቤ እንዲኖረው አድርገናል።
ከገንዘብ አስተዋጽኦ ቀጥሎ ምን እያደረጋችሁ ነው? በአሁን ሰዓት ምን ላይ ናችሁ? እንደው ባጭሩ
የእኛን ፕሬዘንቴሽን የሰሙ የሲያትል ሰዎችም እንደዚሁ ልምድና ተመክሮ እንድናካፍላቸው ስለጠየቁን በስካይፕ አነጋግረን እነሱም እንደዚሁ በቂ ፈንድ እንዳገኙ ነው የነገሩን። አሁን በሚቀጥለው ደግሞ መጋቢት ማለት ነው ማርች 10 2018 ቶሮንቶ ላይ እንደገና ሌላ ህዝባዊ ስብሰባ እናካሄዳለን። ማርች 18 ወይም መጋቢት 18 2018 ደግሞ ካልጋሪ ላይ እናካሄዳለን ማለት ነው። እና እንግዲህ እኛ ዋናው አላማችን ይሄ መሽኑ ተገዝቶ እንግዲህ መሽኑ እዚህ ነው ቶሮንቶ አካባቢ ነው ያለው፣ እሱን ገዝተን ወደ ባህር ዳር እና ወደ ጎንደር አካባቢ ለመላክ ነው። በእኛ ፕላን መሰረት በሚያዝያ 2018 መሳሪያዎቹን ገዝተን ወደ ክልሉ የምናደርስበትን ሁኔታ እናመቻቻለን ብለን እናምናለን።
ወደ ዶክተር ንጉሴ ነጋ ሊሄድ ከዚህ ከዋሽንግተን፣ ዶክተር ንጉሴ ባለፈው ከነ አቶ ሰማነ ጋር ያደረግነው ውይይት አድመጣው ነው ደውለው በዚህ ጉዳይ ላይ ሐሳብ አለኝ አሉት። ሐሳቡን ባጭሩ እንደነገሩኝ ጉዳዩ ማሽን ከመግዛት ባሻገር ትልቅ ነው፣ ግዙፍ ነው። ጣናን ሊያጠፋ የሚችል ነገር ነው የተከሰተው። ጣና ጠፋ ደግሞ ማለት አባይ ጠፋ ነው፣ አባይ ጠፋ ማለት ኢትዮጵያ ጠፋች ነው እስከማለት ተወያይተናልና ከዚህ ውይይት በፊት ምንድነው ያን ፕሮግራም ሰምተው ምንድነው የጎደለው? ምን መደረግ አለበት? ማሽን ልኮ አረሙን ከማውጣትና ከማስወገድ ባሻገር ዶክተር ንጉሴ።
እኔ በዚህ በጠቅላላው ሙያዬም የሥራ ልምምዴም በኢንቫይሮንመንታል ሳይንስ እና በተለይም በውሃ ሀብት እንክብካቤ አጠቃቀም ያተኮረ ነው። ይሄ ከባድ የሆነ ኢኮሲስተም ዲስትራክሽን እና የፉድ ቼን ዲስትራክሽን የሚፈጥር ዝናብን የሚያቋርጥ የህዳሴ ግድብን እና ሌሎችንም የሀገሪቷን ሀብት ጥሪትና የፈሰሰባቸውን ፕሮጀክቶች በትግራይም በሌሎችም አካባቢዎች የተተከሉትንና የተለፋባቸውን የደን ሀብቶች መልሶ የሚያደርግ ሁኔታ ነው የተፈጠረው። አደገኛ የሆነ ባዕድ አረም የጣናን ሐይቅ ከ40,000 እስከ 50,000 ሄክታር የተገመተ አካል ወሯል ሲባል በጣም ነው ያስተነገጠን ሁላችንንም። አባይ አናቱን ነው የተመጣው። አስቸኳይ የህብረት እርምጃ ካልተወሰደ ጣና ይደርቃል። ጣና ይደርቃል ሲባል ደግሞ የምጣት ትንቢት ወይም የፖለቲካ ሮቶሪክ አይደለም፣ በጥናት የተደገፈ ኢኮሲስተም ሳይንስ ነው። ምንም እንኳን በባዮዳይቨርሲቲ ከሌሎች በዓለም ከሚገኙ ሐይቆች ጋር ሲነጻጸር እጅግ የላቀ ውበትና ጥቅም የሚሰጥ ቢሆንም በአቅም ደረጃ ጣና በአጭር ጥፋት የሚጎዳና የሚደርቅ ነው። በእኔ አስተያየት ጣና ከሌለ ጥቁር አባይ አይኖርም ማለት ማጋነን አይሆንም። የጥቁር አባይን ወንዝ ውሃ 60% እያጠራቀመ የሚለግስ የሀገሪቷን 50% ንጹህ ውሃ ያዘለ ትልቅ የህይወት ዋስትና ሰጪ መሆኑን ኢትዮጵያ ሁሉ ይረዳዋል። ኢትዮጵያን ብቻ ባይሆን በጠቅላላው በዚያ የሚኖሩትን በአባይ አካባቢ በአባይ ተፋሰስ የሚኖሩትን ወደ 280 ሚሊዮን ህዝብ ያንን ሁሉ ይጎዳል ማለት ነው። አሁን የውሃው መጠን ጥራት እጅግ ቀንሷል። በሐይቁ ውስጥ የሚኖሩ ነፍሳት ተክሎች የፀሐይ ብርሃን ተነፍገው በኦክሲጅን እጥረት ታፍነው እየጠፉ ነው። በጥንቃቄ ቢያዝ በአመት እስከ 13,000 ቶን አሳ ማምረት የሚችል ሐይቅ በአሁኑ ጊዜ በአመት 1,000 ቶን ብቻ ነው የሚያመርተው። የሃይድሮ ፓወር ማመንጫ ግድቦችን የሚዘጋ አደገኛ አረም ነው። ለምሳሌ አረሙ በፍጥነት ካልታረመ በህዳሴ ግድብ እንኳን 73 ቢሊዮን ኪቢክ ሜትር ውሃ አጠራቅሞ 16 ተርባይን ጄኔሬተር ማሽከርከር ይቅርና በተወሰነ የውሃ ኃይል እንኳን ነገሮችን ለመፈጸም አዳጋች የሚሆንበት ጊዜ እየደረሰ ነው። የአካባቢን ልምላሜ ለማደስ የተደረጉ ጥረቶች ሁሉ እንደገና ይከስማል። ለምን ቢባል ኢኮሲስተም እንደ ሰንሰለት የተያዘ ስለሆነ የጣና መድረቅና የአባይ ውሃ መመናመን በጠቅላላው ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካንም የሚያጠፋ ስለሆነ ጣና ከጠፋ ዝናቡስ ውሃውስ ከየት ነው የሚመጣው? ጣናን ሳንፈቅድ ስለ ህዳሴ ግድብ መነጋገር አንችልም። ያለው ችግር የፖሊሲ ነደፋ ይመስለኛል። ሪሶርስ
ዶክተር ንጉሴ እንዴ ብናረግስ? ዶክተር ንጉሴ የጣና መጥፋት የሚያስከትለው አደጋ ነው የሚዘረዝሩልን በጥናቶ መሰረት ጥሩ ነው፣ ትምህርታዊ ነው። አሁን ግን እምቦጭ ቢጠፋ ጣና ላይ የተደቀነው አደጋ ይጠፋል ማለት ነው። እምቦጭን ለማጥፋት ደግሞ አሁን ጥረት ተይዟል። ይሄ ጥረት አካሄዱ ልክ አይደለም ነው እርስዎ የሚሉት? ባጭሩ እሱን ያስረዱ። ምንድን ነው እሱ ችግሩ?
ይሄ በአንድ ማሽን፣ በሁለት ማሽን፣ በሶስት ማሽን የሚጠፋ አይደለም። ዘሆል ኢኮሲስተም እና ወተርሼድ መስተካከል ያለበት ነገር ነው። መጀመሪያ ፕሮብሌሙን ሩት ሳንነጋገር ሲምደሙ ላይ ብንወጣ ችግርን ሊቀርፍ አይችልም።
የችግሩን መሰረት ሳናገኘው
እኮ
መፍትሄው ምንድን ነው? አሁን ማሽን ገዝቶ እምቦጩን ለማጥፋት የተያዘው ጥረት ከዛ በመለስ ምን መሆን አለበት ነው የሚሉት እርስዎ ማለት ነው?
ብዙ ነገሮች አሉ። እንግዲህ ለምሳሌ የአረሙን እጽዋት ለማጥፋት ኬሚካል ማክሰም የሚባል ነገር አለ። እሱ ሊሰራ አይችልም፣ ብዙ ብከላ ይፈጥራል። ሁለተኛው ኢትዮጵያ እንኳን የሰው ኃይል የታደለች ሀገር ብትሆንም በሰው ኃይልም የሚገፈፍ ነገር አይደለም። ሶስተኛው በማሽን ማጨዱም በጥንቃቄ ካልተያዘ ብዙ የውሃ መበከልና የአረሙን የወደፊት መራባት ያባብሰዋል። ስለዚህ ፈጣንም አይደለም። በቪክቶሪያ ሐይቅ ላይ እንደታየው በማሽን ለማጨድ የሚቻለው በአመት 1500 ሄክታር ብቻ ነው። እንግዲህ በዚህ አይነት የጣና ሐይቅ እንደ ብርድ ልብስ ያለበሰው አረም ለመግፈፍ ከ5 እስከ 15 ዓመት በላይ ይጠይቃል በማሽን። እንደገና ሲታጨድ ከኋላ ተከትሎ የሚመጣ አደገኛ አረም ነው። በዚህም ሀገር ብዙ ጊዜ ኢሎጀስ በዚህ በገልፍ ኮስት፣ በሉዚያና፣ በእነዚህ በቴክሳስ እና በፍሎሪዳ ብዙ አስቸግሮ ነበር። እዚህ ቴክኖሎጂውም ፈንዱም ስላለ ያንን ለመቋቋም ችለዋል እና ለመቅጨት ችለዋል። ነገር ግን ለማጥፋትም አይቻልም ነገሩ። ይሄንን ነገር ተመልሶ እንዳይመጣ ቋሚ የሆነ ነገር ሪሶርስ፣ ይሄ በጣም ብዙ የመልታ ሚሊዮን ዶላር ኦፕሬሽን የሚጠይቅ ነገር ነው። በዚሁ በትንሽ መዋጮ በትንሽ መሽን የሚጠረግ ነገር አይደለም። ከአባይ ተፋሰስ ሀገሮች ጋር የተደረገ ውይይት አለ ወይ? ወርልድ ባንክ ጋር የተደረገ ውይይት አለ ወይ? ዩኔስኮ ጋር የተደረገ ውይይት አለ ወይ? ይህ በጠቅላላው የወተርሼድ ሬስቶሬሽን ጥረት የሚጠይቅ መልታይ ሚሊዮን ዶላር ፕሮጀክት እንደመሆኑ መጠን አናቱን ረስቶ ጅራቱን ጎትሶ እንዳይሆን ይህ ወደ ህዳሴ ባጀት መጠቃለል ያለበት ጉዳይ ነው። የህዳሴ ባጀትስ ይህንን አስፍሮታል?
ሀሳቦን ዶክተር ንጉሴ
አቤት፣
ሀሳቦን በአንዴ አይጨርሱ፣ የያዙልኝ እንደው ነጥቡ እንዳይረሳ ወደ ሁለቱ እንግዶቼ ልሄድ። በተለይ ዶክተር በላይነህ ይሰሙኛል? ዶክተር በላይነህ አይደለም?
እሰማለሁ።
አሁን ዶክተር ንጉሴ የሚሉት እንግዲህ ማሽን ገዝቶ ከመላክ ባለፈ ብዙ ችግር አለ። የዓለም ባንክን፣ ሌሎቹን ድርጅቶች፣ ዓለም አቀፍ ተቋማትን ማነጋገር፣ ራሱ ደግሞ
በመንግስት በኩል መደረግ ያለበት ነገር አለ ይሄን ብለዋልና ይሄንን ዶክተር ንጉስ ያሉትን ችግር አስቀድማችሁ አጤናችኋል ወይ? ሁሉም ማሽን ለመግዛት ነው ጥረታቸውና ከዛ ቀደም ብሎ መደረግ አለበት የሚሉትን የዶክተር ንጉስን ሐሳብ አጤናችሁታል? ከዶክተር በላይነህ ልጀምርና አቶ ሰማነህ የሚሉት ካለ ይነግሩኛል።
እሺ አመሰግናለሁ። እንግዲህ ጣና የአማራ ክልል የኢትዮጵያና የዓለም ሀብት ነው። ይህን ሀብት ከተጋረጠበት አደጋ ለመታደግ በአገር ውስጥም በውጭም ያሉ ኢትዮጵያውያን የሚያደርጉትን ርብርብ በእጅጉ እናደንቃለን። በተለይ ደግሞ ምሁራን የዚህ ዘመቻ ዋና አንቀሳቃሽ እንዲሆኑ ነው የምንፈልገው እና በአጠቃላይ እየተደረገ ያለውን ነገር በጣም ነው ባንክ የምናደንቀው። እንግዲህ እንደሚታወቀው የጣና ሐይቅ ጉዳይ ስለ ጣና ስናወራ ስለ ውሃው ብቻ ሳይሆን በአጠቃላይ ተፋሰሱን ከላይ ካናቱ ከተራራው ጀምሮ እስከ ውሃው ድረስ ያለው ይሄ ከጉና ተራራ ጀምሮ እስከ ጣና ድረስ ያለው የተያያዘ ፍርዓተ ምህዳር ነው። ስለ ጣና ስናወራ ተያያዥ የሆኑ አካባቢዎችን፣ ውሃ ዘል መሬቶችን፣ ከውሃ ዘል መሬት አልፎ ያለውን የእርሻ ማሳ፣ ደኑን ሳናወራ ስለ ውሃው ብቻ ማውራት አይገባንም። ስለሆነም ጣናን ለመታደግ እምቦጭ ላይ ብቻ ሳይሆን የሚተኮረው አጠቃላይ በተፋሰሱ ያለውን ስርዓተ ምህዳር ለእያንዳንዱ ስርዓተ ምህዳር የሚገባውን የመጠበቂያና የመንከባከቢያ ዘዴ ስንጠቀም ነው አጠቃላይ ተፋሰሱ የሚድን የሚለው አስተሳሰብ በጣም ትክክል ነው። የእኛም አፕሮች የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ብለን መሄድ እንዳለብን ጣናን ለመታደግ ውሃው ላይ ብቻም ሳይሆን ውሃ ዘር መሬቱ ላይ ደኑ ላይ መስራት እንደሚገባል፣ ይህም ደግሞ ጥናትን መሰረት አደረገ ለእያንዳንዱ የመሬት አጠቃቀም፣ ለእያንዳንዱ የመሬት ሽፋን ራሱን አስችሎ መሄድ እንደሚገባ የምናምንበትና ልንከተለው በምንፈልገው ፖሊሲ ይሄ ነው። ከዚያ አኳያ ቀድመን አሁን እስካሁን ያልተሰራ ግን አሁን እኛ እንደ አካባቢ ጥበቃ ከሚመለከታቸው አካላት ጋር ሆነን እየሰራን ያለ ነው። ተፋሰሱን በአጠቃላይ ጣናን፣ ሐይቁንና ተያያዥ መሬቶችን ለማዳን የሚያስችል ስትራቴጂክ የሆነ ዶክመንት እየተዘጋጀ ነው ያለው። ስለሆነም ያ ስትራቴጂክ ዶክመንት የሚያሳየው እምቦጭን ማስወገድ ብቻ ሳይሆን ዘርፈ ብዙ እንቅስቃሴዎችን ያካተተ ነው ማለት ነው። ነገር ግን አሁን ላይ ቆመን የመጀመሪያው የትኩረት ማዕከላችን ጣና ሐይቅ ላይ የተንሰራፋውን እምቦጭ አረም ማስወገድ ያጭር ጊዜ አላማ አድርገን አቅደን እየሰራን ያለ ነው።
ቀደም ሲል ግን ዶክተር በላይነህ ይቅርታ በማቋረጥ ያሳቦን አልጨረሱ ይቀጥላሉ። ቀደም ሲል ግን ዶክተር ንጉሴ ያነሱት ስጋት በደንብ በውል ተረርታችሁ ያንን ለማጥፋት ወይ ያን ለማሳካት ጥረት እያረጋችሁ ነው ወይ? እንደው የመጀመሪያ አቅዳችን እንቦጩን አረሙን ማጥፋት ነው ብለዋል። ከዛ በፊት መሆን አለበት የሚለው የዶክተር ንጉሴ ሐሳብ በደንብ በውል ግንዛቤ አግኝቷል?
በጣም ትክክል ነው። ግንዛቤ አለ። አሁን እኛ እያልን ያለ ነው በጣና ተፋሰስ አሁን እውነት ለመናገር ከእንቦጭ በላይ የሚያሰጋን ሌላ ችግር አለ። እሱ ምንድን ነው? የአፈር መሸርሸር ነው። ወደ ጣና ሐይቁ ላይ በየአመቱ በጣም በርካታ ሚሊየን ሜትሪክ ቶን አፈር ከጉና ተራራና ከሌላ ከሰከላ አካባቢዎች እየታጠበ ወደ ሐይቁ የሚገባበት ሁኔታ ነው ያለው። ይሄ በጣም ትልቅ ችግር ነው። የብዝሃ ህይወት መመናመን ችግር አለ። የውሃ አዘል መሬቶች መጎዳት ችግር አለ። ወደ ሐይቁም እንደዚሁ የፍሳሽ ቆሻሻ የመግባት ችግር አለ። ሌላም በርካታ ችግሮች ናቸው ያሉ። በአጠቃላይ የውሃ ሀብቱን በአግባቡ ከመጠቀም ጋር ተያይዞም በጣም በርካታ ችግሮች አሉ እና ጣናን ለመታደግ እነዚህ ነገሮች ደረጃ በደረጃ በተጠና አግባብ ችግሮቹ መፍታት ያስፈልጋል።
አሁን
የመጀመሪያ እና ይሄ ኦልሬዲ ታውቆ የቆየ ጉዳይ ነው ማለት ነው።
ጥሩ። ግን ዶክተር ንጉሴ ጋር ልምጣ። አቶ ሰማነ ሀሳብ ካለው ሊገቡ ይችላሉ በፈለጉ
ቻለረን ያንዲ ተዚጋ።
እሺ አቶ ሰማነ፣
እኛ ችግሩን በደንብ አውቀነዋል። መሽኑ 100% ይሄንን ችግር ይቀርፋል የሚል እምነት የለንም። የጣናን ችግር ለመቋቋም ሁለት ስልት መጠቀም አለብን ብለን ነው የምናምነው። አንደኛው የአስቸኳይ ጊዜ ስልት፣ ሁለተኛው የዘለቄታ ወይም የረጅም ጊዜ ስልት ሎንግ ተርም ሰስተይነብል ስትራቴጂ ነው። አሁን ከፊታችን አስቸኳይ የሆነ ችግር አለ። እምቦጭ እየተስፋፋ ወደ ሐይቁ መሀል እየሄደ ከሄደ ከአቅማችን በላይ ይሆናል። አናም ችግር ሊገጥምበት ይችላል። አሁን እንግዲህ እንደተባለው ከ40-50 ሺህ ሄክታር ነው ተሸፈነ የሚባለው። የጣና ስፋት በጠቅላላ ከ550 ሺህ ሄክታር በላይ ነው።
ዶክተር በላይና ምን ይሉ ነበረ?
እምቦጭን ከጣና ሐይቅ ላይ የማስወገድ ጉዳይ አሁን በጣና ሐይቅ
ዙሪያ ላሉ አርሶ አደሮች የህልውና ጥያቄ ነው። ለምሳሌ አሁን ብንወስድ በጎንደር ዙሪያ ውስጥ በሚገኙ የተወሰኑ ቀበሌዎች በቀጥታ ከጣና ሐይቅ ላይ ለራሳቸው ውሃ የሚጠጡ እንደዚሁም ደግሞ ከብቶቻቸውን ከጣና ሐይቅ ላይ የሚያጠጡ አርሶ አደሮች አሁን እንቦጩ ከረግረግ መሬት ጀምሮ ያለውን ውሃ በመያዙ ምክንያት ኢፌክቲቭሊ ውሃው ላይ ገብተው መጠቀም አልቻሉ። ስለዚህ አሁን ውሃ የማይጠጣ አርሶ አደር ይዘህ፣ ውሃ የማይጠጣ እንስሳ ይዘህ ስለሌላ ነገር ልታወራ አትችልም። የመጀመሪያው ዋና ዓላማ እንቦጭን በማስወገድ የጣናን ህልውና መጀመሪያ ላይ መታደግ ነው። እንቦጭን ለማጥፋት በአንድ አይነት መንገድ ሳይሆን ሁሉንም ዘዴዎች እንጠቀማለን የሚል አፕሮች ነው ያለን። በሰው ጉልበት እንጠቀማለን። ማሽን የማይገባባቸው ኪስ የሆኑ ቦታዎች አሉ። እነዛ ቦታዎች ላይ በሰው ጉልበት እንጠቀማለን። ጥልቀት ያለባቸው ቦታዎች ላይ፣ ሰው ገብቶ ሊሰራ የማይችልባቸው ቦታዎች ላይ ማሽን እንጠቀማለን። ከነዚህ ጎን ለጎን ደግሞ በስነ ህይወታዊ ዘዴ በሌሎች ዓለማት ተሞክረው ውጤታማ የሆኑ ዘዴዎችንም እንጠቀማለን ብለን ያዝ ነው። ምናልባት ጣና ላይ ለመሞከር የምንቸገረውና ተደፋፍረን እማንገባበት ኬሚካል የመጠቀም ጉዳይ ነው። ምክንያቱም ጣናን እየጠጣ የሚኖር በመቶ ሺህ የሚቆጠር አርሶ አደርና ነዋሪ ባለበት ቦታ ላይ አሁን ኬሚካል ለመጠቀም የምንችልበት ደረጃ ላይ አይደለም። ስለዚህ እንቦጭን ለማጥፋት ማሽን ብቻ አይደለም የምንጠቀመው፣ ባዮሎጂካል ስነ ህይወታዊ ዘዴ በሰው ጉልበት በማሽንም እየተጠቀምን የሚወጣውንን እንቦጭ በተገቢው መንገድ ለቀጣይ ለሌላ ጥቅምም የሚውልበትን ሁኔታ በማመቻቸት ለጊዜው የጣናን ውሃ ሸፍኖ የያዘውን እንቦጭ ከላዩ ላይ ገፈን ማስወገድ ዛሬ ነገ የማይባል ግዴታችን ነው። ይህም ካደረግን በኋላ በሰከነ አእምሮ ሁሉም ብዙ ምሁራን በተሳተፉበት ሁኔታ በጥናት ዩኒቨርሲቲዎችን አሳትፈን ምሁራንን አሳትፈን ጣና ተፋሰስን የሚድንበትን ጉዳይ መነጋገር እንችላለን። ነገር ግን አሁን እንቦጭ ቁጭ ብሎ እንቦጭን ሳናስወግድ ስለሌላ ነገር ላይ ለመነጋገር በጣም ከባድ ነው። የቅድመ ሁኔታ ጉዳይ ነው።
እሺ፣ ወደ ዶክተር ንጉሴ ሄዳ አሁን እንግዲህ ጉዳዩ ላይ ያሉ ሰዎች ዶክተር በላይነህም እንደነገሩን ማሽን ገዝቶ አረም መንቀስ ብቻ አይደለም፣ ሌላም በተጓዳኝ አብሮ እየተሰራ ያለ ነገር አለ ብለዋል። ምን ይላሉ?
እኔ በሰውም ኃይል በማሽንም እንዲሁም የፍጥረትን ችግር በፍጥረት መፍትሄ መቋቋም ተመራጭ ሆኖ አገኘዋለሁኝ። ነገር ግን አሁን ያለው ሪሶርሱ እንዴት ነው ሞብላይዝ የሚደረገው? አንድ ላይ ተሰብስቦ በውጭም ያለው ኃይል ይህንን ሪሶርስ ሰብስቦ የሚሰሩትን ስራ ለማቃናት ከተፈለገ ለነ ዶክተር በላይነህ ሰጥተን ማሽኑንም እነሱ ያውቁታል፣ ይሄ በቀላል ዋጋ የሚቀረፍ አይደለም፣ እንተባበራለን፣ እናዋጣለን። ያ ሲምቦላይዝ ያደርጋል። ነገር ግን ይሄ የሪሶርስ ችግር የፖሊሲ ንዘፋው ላይ ይመስለኛል። የሪሶርስ አሎኬሽን ወይም የሀብት ክፍፍል ፖሊሲው ሚዛናዊ ያልሆነና ኦሪጂናል ባያስ መሆኑን አንዳንድ ጽሁፎች ያስረዳሉ። እንግዲህ ጉዳቱ ለሁሉም ስለሆነ ድጎማ አለ ወይ፣ ከሌሎችም ቦታዎች ይመጣል ወይ ሪሶርስ፣ በዚህ አይነት ነገር ለመነጋገር ይቻላል።
ዶክተር በላይነህ ስንት ጊዜው ነው እንቦጭ ከተከሰተ ጣና ላይ? አጭር መልስ።
አምስተኛ መልስ አልፎ ስድስተኛውን ይዛል።
እሺ፣ እንግዲህ እንደሚያውቁት አሁን በቅርብ ነው ለብዙ በተለይ ውጭ ላሉ ኢትዮጵያውያን የተገለጠው ነገሩ። ኢትዮጵያ ውስጥ ኦሮሞ ኢትዮጵያውያን ወጣቶች ናቸው ሆ ብለው ሄደው እንቦጭን እናጥፋ ያሉት። ከዛ በፊት ክልሉ አንድ ነገር ሊያደርግ ይገባ ነበረ። ምን እየተደረገ ነው? ሲርሶ ይሄን ይግለጡልን።
ምንድን ነው እየተደረገ ያለው? አሁን የጣና ጉዳይ በአንድ ጊዜ ብቻ በአንድ ዓመት በሁለት ዓመት ሩጠን የምንጨርሰው ሳይሆን ረዥም ጉዞ የምንጓዝበት ነው የሚሆነው። ትልቅ ሀብት ያስፈልጋል። ያንን ሀብት ደግሞ መንግስታዊ ካልሆኑ ድርጅቶች፣ ከበጎ አድራጊዎች፣ በውጭ ሀገር ከሚኖሩ ኢትዮጵያውያንና ዓለም አቀፍ ድርጅቶች ማግኘት ይኖርብናል። ለዛ አስቻይ ሁኔታ አሁን የክልሉ መንግስት ፈጥሯል። የጣና ሐይቅና አካባቢ ደህንነት ፈንድ የሚል አቋቁሞ በአዋጅ ጸድቋል።
መቼ ተጀመረ?
የክልሉ መንግስት እንቦጩ ከተከሰተ ከ2004 ጀምሮ የመጀመሪያው ፋና ወጊው ነው እየተንቀሳቀሰ ያለ የክልሉ መንግስት ነው። ዞን፣ ወረዳ፣ የቀበሌ አደረጃጀቱን በመጠቀም የአካባቢውን አርሶ አደር በማንቀሳቀስ ለዛም የሚሆን አስፈላጊውን መዋለ ንዋይ በመመደብ በሰው ጉልበት ለማስወገድ የሚደረገውን ጥረት በበላይነት የሚመራው የክልሉ መንግስት ነው።
መልካም።
ከሌላ ከውጭ የመጣ አካል ያስተባበረም የለም እና ይህም ሪኮግናይዝ ቢደረግ
መልካም።
በቂ ነው ከተባለ በተለያየ መልኩ በቂ ላይሆን ይችላል። አንድ ነጥብ ልጨምር። የጣናን ህልውና ለመታደግ በተበታተነ መልኩ ሳይሆን ወጥ በሆነ ሁናቴ መስራት አለብን። ሀብቶችና በአጠቃላይ የሚገዙ ነገሮች ስርዓት ያለው መሆን አለበት። ናቸው። እንደ ሀገር ኮሚቴ ተቋቁሞ በበላይነት እየመራ እንገኛለን። በውጭ ያለው ደግሞ ኢትዮጵያውያን ተነሳሽነቱን እናደንቃለን። ነገር ግን በተበታተነ መልኩ ከሚሆን ሰብሰብ ባለ መልኩ እንዲሆን እንፈልጋለን። እየተመካከሩ እና ውጭ ያለውም ከሀገር ውስጡ ጋር እጅና ጓንት ሆነን ተናበን ልንሰራ ጣራን የማናድንበት ምንም ምክንያት የለም። እንቦጭን በቅርብ ቀን እንቆጣጠረዋለን። እርግጠኛ ሆነን ይህን መናገር እንችላለን።
በነገሮ ላይ አብሮ ተባብሮ የመስራትን ነገር ውጭ ያሉት እንደሚያስቡበት ተስፋ አደርጋለሁ። ነገር ግን አንድ ሀቅ አለ። እናንተ እዛ ሀገር ውስጥ አላችሁ። ከካናዳም የምጣ ከአውሮፓም የምጣ ከዩናይትድ ስቴትስም የምጣ መጥቶ ሆኖ ሁሉም ተሰባስቦ እናንተ ጋር ነው የሚመጣው። እናንተ ናችሁ በአንድ አይነት መስመር ማስያዝ ያለባችሁ። አንድ ሁለተኛ፣ እዚህ ያሉት ለምሳሌ ዋሽንግተን አለ፣ ካናዳ አለ። የግድ ካናዳና ዋሽንግተን ተጨፈልቆ በአንዱ ስር ይሁን ማለት አይቻልም። እኔ እንደሚገባኝ ቁም ነገሩ በዛ ላይ ሁሉም ትጋት አድርጎ ወደ እናንተ እርዳታውን መላክ ነው። እናንተ ከየትም ይምጣ ከየትም፣ ግን በእናንተ በኩል ማለፍ አለበት።
በመሰረቱ ከየትም ይምጣ ከየትኛ ለጣና ለመስራት ከሚመጣ ድርጅት ከማንኛውም ጋር አይደለምና ከኢትዮጵያውያን ከማንም ጋር እንሰራለን። እኔ ማለት የፈለግኩት የግድ የካናዳው በግሎባል ሳጥን ውስጥ ይግባ የዚህ እንደዚህ ዩን የሚል ሳይሆን እውጭ ያላችሁትም እየተናበባችሁ ለጋራ ዓላማ አንዱ አንዱን እየደገፈ ኮምፕሊመንት እየተደራረጋችሁ
መልካም ነው።
በተናባቢ ሁኔታ በአንድ ቋት ግቡ የሚልም የለንም፣ ግን
መልካም
መናበብ ግን ለጋራ ዓላማ ያደርሰናል።
ይጠቅማል።
መናበብ አለብን፣ መደጋገፍ አለብን የሚለው መልእክት ይወሰድ።
ላይ ይጨፍለቅም የሚል አይደለም። እኔ ያልኩት ምንድን ነው፣ ይሄ መሽን በየቦታው ሲነሳ ሰምቻለሁኝ። ሁሉም መሽን ገሱ ከሚልክ ሪሶርሱን አንድ ላይ አድርጎ ለነ ዶክተር በላይነህ ሰጥቶ ይሄ የማሽን ብቻ ጣጣ አይደለም፣ ላቦራቶሪ እዚያ ላይ 24/7 የሚሰራ ላቦራቶሪ ይቋቋማል። ልዩ ልዩ ነገሮች፣ ጥናቶች በጎን ይካሄዳሉ። ስለዚህ ማሽኑን ስፔሲፊኬሽን ኦፍኮርስ ከዚያ መምጣት አለበት። እናቶ በላይነህ ናቸው እነ ዶክተር በላይነህ ናቸው ይህንን ነገር ዲተርምን የሚያደርጉ በእነሱ ጥናት እዚያ ተካቷል። ስለዚህ አሁን ማሽን በየቦታው ገዝቶ ከመላክ የካናዳዎችም ማሽን እንገዛለን ካሉ ግሎባል ኮሊሽንም ማሽን እንገዛለን ካሉ ስንት ማሽን ነው የሚሄደው? ይሄ ነገር መታሰብ ያለበትና ስትራቴጂ መውጣት ያለበት ነገር ነው። ያ ስትራቴጂ ደግሞ የሚመጣው ከነ ዶክተር በላይነህ ነው። ለዶክተር በላይነህ
እንደዛ ያረጋሉ ብዬ አስባለሁ።
ዲተርሚን ያደርጋሉ። ሪሶርሱ አንድ ላይ ተሰባስቦ ከየትም ይምጣ ከየትም እዚያ ላይ ማረፍ አለበት። ማሽን ብቻ አይደለም፣ የባዮሎጂ ላቦራቶሪ ሁሉ ነገር መቋቋም አለበት።
መልካም።
ይሄ መጀመሪያ እንቦጩን ለመግታት ከተፈለገ ኮኦርዲኔትድ የሆነ ሲስተማቲክ የሆነ ኢንቴግሬትድ የሆነ ሲስተም እንዲቋቋም ሪሶርሱን ለነሱ በጠቅላላ ማስረከብ አስፈላጊ ነው።
እርግጠኛ ነኝ እነ ዶክተር በላይነህ ይሄንን ለምሳሌ አሁን ካናዳዎች አንድ ነገር ቢያስቡ ምን እናድርግ ብለው ጠይቀው ነው የሚያረጉት። ፈንድሬዝ ወይም ገንዘብ አሰባሰብ ቢደረግ ዋሽንግተንና ካናዳ እርግጥ የተራራቀ ነው። ዛሬ ዋሽንግተን ቢያደርግ ዛሬም ደግሞ ካናዳን ቢደረግ ምንም አይደለም፣ አገሩ የተለያየ ስለሆነ። ዞሮ ዞሮ ግን ቋቱ መግቢያው አንድ ነው። ያም እነ ዶክተር በላይነህ እናንተ ይሄን አርጉ፣ እናንተ ይሄን ስጡ እያሉ ሁሉም ጋር እነ ዶክተር በላይነህ ናቸው፣ እናንተ ናችሁ ሁሉንም ማግኘትና መደረስ ያለባችሁ። ስለዚህ በእናንተ በኩል ልክ ነው። ገብቶኛል። እያብራራሁ ነው እና ከሰዓት ያቋያ ማጠቃለል አለብኝ።
አንድ እኔ ልናገር የምፈልገው ነገር አለኝ። አሁን ባለው ተጨባጭ ሁኔታ በጣና ሐይቅ ላይ ያለውን እምቦጭ አረም ለማስወገድ ቢያንስ 10 ማሽን ያስፈልገናል እና ከሁሉም አቅጣጫ እየተገዙ ያሉ ማሽኖች አሁን ባለበት ሁኔታ አስፈላጊ ናቸው እና ማሽን እንደሚንጋጋ ተደርጎ በጣም ብዙ ማሽን እየገባ እንደተደርጎ የሚደረገው ቢታይ።
በጣም አመሰግናለሁ። መቋም አለብኝ፣ ስቱዲዮ ሰዓት ያልቋል። ዶክተር በላይነህ አየለ ከኢትዮጵያ፣ ከዚህ ደግሞ ዶክተር ንጉሴ ነጋ ከካናዳ ኦታዋ፣ አቶ ሰማነህ፣ ሶስታችሁንም ስለ ትብብራችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እግዚአብሔር ዶክተር በላይነህ ከጎናችሁ ነን። እንግዲህ በጣም አመሰግናለሁ። እኔም ዶክተር በላይነህ ስራችሁን ያቃናላችሁ።
አመሰግናለሁ። መልካም ጊዜ።
ባልደረባዬን አዲሱን እንዲሁም በውይይቱ ላይ የተሳተፉትን አቶ ሰማነው ታምራትን፣ ዶክተር በላይነህ አያሌውና ዶክተር ንጉሴ ነጋን አመሰግናለሁ። ወደ ዝግጅታችን ማጠናቀቂያ እየተቃረብን ነው። ክቡራትና ክቡራን አድማጮች እስከ ማጠቃለያው እንዲያቆያችሁ አንድ መድኃኒት መለኛ ነሽና የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሱ ታምሬ ነው። ያስተናገድኳችሁ ሰለሞን አባተ ነኝ። ሰላም በደህና አደሩ።